Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ማክሰኞ ህዳር 7 ቀን 2008 ዓ.ም ነው። አስተናጋጅ ሰለሞን ክፍሌ ይሆናለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከአዳነች ፍስሐዬ እንስማ።
አንድ የኢትዮጵያ የቢራ ኩባንያ በሀገሪቱ እየሰፋ በመሄድ ላይ ያለውን የቢራ ገበያ መሠረት በማድረግ የምርቱን ይዘት ለማስፋት ሲል ከሁለት የብሪታንያ ኩባንያዎች ጋር በመተባበር አዲስ የቢራ ፋብሪካ ከፍቷል። ዳሽን ቢራ፣ ቫሳሪ ግሎባል እና ዱዌት ግሩፕ ከተባሉት የብሪታንያ ኩባንያዎች እንዲሁም ታይረት ግሩፕ ከተባለው የኢትዮጵያ ኩባንያ ጋር በመተባበር የቢራ ፋብሪካውን የከፈተው ደብረ ብርሃን ከተማ ላይ እንደሆነ ታውቋል። ዳሽን ኢትዮጵያ ውስጥ ግዙፍ ከሚባሉት የቢራ ፋብሪካዎች አንዱ መሆኑ ይታወቃል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመክፈቻውን ስነ ስርዓት መርተው ባደረጉት ንግግር የአዲሱ የቢራ ፋብሪካ መከፈት ሀገሪቱ ዓለም አቀፍ የኢኮኖሚ ልማት የማዳበር ብቃት እንዳላት ያመለክታል ብለዋል። የቢራ ኩባንያው መከፈት በኢትዮጵያ የሚታየው የቢራ ተፈላጊነት በሀገሪቱ የመካከለኛው መደብ መበራከትንና የኢትዮጵያ ኢኮኖሚ ጠናማ ይዘትን ያመለክታል ብለዋል። ኢትዮጵያ የመጠጥ ዘርፏን ለዓለም አቀፍ መዋዕለ ንዋይ የከፈተች ቢሆንም ቴሌኮምን የመሳሰሉት ኢንዱስትሪዎች በመንግስት እጅ መሆናቸው ቀጥሏል። ባንኮችና በቀጥታ ለሸማች የሚቀርቡ ቢዝነሶች ደግሞ ለውጭ ተወላጆች አይፈቀዱም። የሩዋንዳ የሕግ መወሰኛ ምክር ቤት ፕሬዚደንት ፖል ካጋሜ እንደ አውሮፓ አቆጣጠር 2034 ዓመተ ምህረት ስልጣን ላይ እንዲቆይ የሚያስችል የሕገ መንግስት ማሻሻያ ሀሳብን አጽድቋል። ምክር ቤቱ ዛሬ የተሰጠውን ድምፅ ያጸደቀው በሙሉ ድምፅ ነው። የውሳኔው ሀሳብ ብሔራዊ ውሳኔ እንዲሰጥበት ለሕዝበ ውሳኔ የሚቀርብ ሲሆን በቀላሉ ድጋፍ ያገኛል ተብሎ ይጠበቃል። ፕሬዚደንት ካጋሜ ሰራዊታቸው እንደ አውሮፓ አቆጣጠር በ1994 ዓ ም በሀገሪቱ ሲፈጸም የቆየውን ፍጅት አብቅቶ ጽንፈኛ ሁቶችን ከስልጣን ካስወገደበት ጊዜ አንስቶ በስልጣን ላይ እንደሚገኙ የሚታወቅ ነው። አሁን ባለው የሀገሪቱ ህገ መንግስት መሰረት የሁለተኛው ጊዜ ስልጣናቸው እንደ አውሮፓ አቆጣጠር በ2017 ዓ ም ማብቃት አለበት። ይሁንና አሁን ህገ መንግስቱ እንዲሻሻል በቀረበው የውሳኔ ሀሳብ መሰረት ለሌላ የሰባት ዓመታት የስልጣን ጊዜ ለመወዳደር ይችላሉ። ከዚያ በኋላ ደግሞ ለአምስት ዓመታት የስልጣን ጊዜ ሊወዳደሩ ይችላሉ። የሩዋንዳ የህግ መምሪያ ምክር ቤት በያዝነው ወር ቀደም ሲል የውሳኔውን ሀሳብ አጽድቋል። የሩሲያ አይሮፕላን ባለፈው ወር በግብፅ የሲናይ ክልል ላይ ተበታትኖ የወደቀው በአሸባሪዎች ተግባር እንደሆነ የሩሲያ የጸጥታ አገልግሎት ኃላፊ ዛሬ አስታውቀዋል። በአይሮፕላኑ ስብርባሪዎችና ሻንጣዎች ላይ ፈንጂዎች እንደተገኙ አክለው ገልጸዋል። የፌዴራል የጸጥታ አገልግሎት ኃላፊ አሌክሳንደር በርቲንኮቭ በተናገሩት መሰረት ፈንጂው በቤት የተሰራ ይመስላል። የሽብር ተግባሩን የፈጸሙትን ሰዎች ሊያስይዝ የሚችል መረጃ ላገኘ ክፍል የ50 ሚሊዮን ዶላር ሽልማት እንደሚሰጥ የፌዴራሉ የጸጥታ አገልግሎት አስታውቋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ተጠያቂውን ክፍል አሳዶ ለማግኘት የቆረጡ መሆናቸውን ገልጸዋል። የሩሲያ አጋሮች ወንጀለኞቹን በመፈለግ ተግባር እንዲረዱም ጥሪ አቅርበዋል። ሜትሮጄት የተባለው አይሮፕላን ሻርም አልሼክ ከተባለው የግብፅ የመዝናኛ ቦታ ተነስቶ ወደ ሴንት ፒተርስበርግ ሲያመራ ሲናይ ክልል ላይ ተበታትኖ መውደቁ ይታወሳል። 224 የሚሆኑ የአይሮፕላኑ ተሳፋሪዎች በሙሉ አልቀዋል። እስላማዊ መንግስት ነኝ ከሚለው አሸባሪ ቡድን ጋር ግንኙነት ያለው የአማጽያን ቡድን ለጥቃቱ ተጠያቂ ነኝ ብሏል። አድማጮች፣ ዜናችን እዚህ ላይ ያበቃ።
አዳነች ፍሳሐየን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ላጭር መንገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ ፓሪስ ላይ የተፈጸመው ጥቃት በስልጡኑ ዓለም ላይ የተፈጸመ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በ20ዎቹ የበለጸጉ ሀገሮች ጉባኤ ላይ ተናግረዋል። የቱርኳ ከተማ አንታሊያ ላይ በተካሄደው የቡድን 20 ጉባኤ ቀደም ሲል ታቅዶ የነበረው በንግድ በኢነርጂና በአየር ንብረት ለውጥ ላይ ለመነጋገር የነበረ ቢሆንም የፓሪሱ የሽብር ጥቃት ግን የጉባኤውን ሙሉ ትኩረት ቀይሮታል። ለጥቃቱ ከየአካባቢው እየተሰጡ ያሉ ምላሽና ስጋቱም አሁንም እንደቀጠሉ ሲሆን ለጥቃት ሊጋለጡ ይችላሉ በሚባሉ የአሜሪካ ከተሞች ውስጥም የጸጥታ ጥበቃው እንዲጠናከር ተደርጓል። ከአንታሊያ ከፓሪስና የሌሎችም አካባቢዎች የተጠናቀሩ ዘገባዎችን ሰሎሞን አባተ ለዕለቱ አብይ ርዕስ እንደሚከተለው አዘጋጅቶታል።
የፈረንሳይና የጀርመን ቡድኖች ወዳጅነት ጨዋታ እያደረጉ ከነበሩበት የፓሪስ ስታዲየም አጠገብ የደረሰ ፍንዳታ ነበር የሰማችሁት። ከሁሉም የበዛው የሕይወትና የአካል ጉዳት እንዲደርስ የተደረገበትን የባታክላን የሙዚቃ ዝግጅት አዳራሽ ጨምሮ በስድስት የተለያዩ ስፍራዎች ላይ በፍንዳታ በተኩስና በአጥፍቶ መጥፋት እርምጃ የታጀቡ ጥቃቶች ናቸው ፓሪስን የዋጧት የከትናንት በስቲያው አርብ ምሽት ላይ። ውቢቱ ፓሪስ ወደ ጦር አውድማነትና የጥፋት መስክነት የተለወጠች መሰለች። የነጻነት የእኩልነትና የወንድማማችነት አስተሳሰብና እሴት እናትና ማዕከል የሆነችው ፈረንሳይ በድጋሚ በሽብር ተመታች። ዓለም እንደገና ደነገጠ።
French President François Hollande, who was at the stadium for the match, has denounced an act of war by ISIS.
የፈረንሳይ ፕሬዚደንት ፍራንሷ ኦላንድ የጦር አድራጎት ነው ብለውታል ጥቃቱ እንደተፈጸመ። የሀገራቸውና የጀርመን ቡድኖችን ኳስ ሲመለከቱ ከነበረበት የፓሪሱ ስታዲየም በጸጥታ ሰዎቻቸው ተፋፍሰው እየተወሰዱ ሳሉ የአንታሊያ ቱርክ ላይ ዛሬ ተሰብስበው እየተነጋገሩ የዋሉት የዓለም እጅግ ሀያልና እጅግ ባለጠጋም ሀገሮች መሪዎች ዛሬ እንዲህ የሚሉ ቃላትን ያዘለ መግለጫ አወጡ። ፓሪስ ውስጥ የተፈጸሙትን አስደንጋጭና አስቀያሚ የሆኑ ጥቃቶች ተተካካይ በሌለው እጅግ ብርቱ የሆነ መግለጫ እናወግዛለን። ለመላው ሰብዕና ተቀባይነት የሌላቸው ስድብ ናቸውና ሽብር ፈጠራን በምንም መልኩና መቼ የሚፈጠር ልንዋጋው ያለንን መደጋገፍና ጽናት በድጋሚ እናረጋግጣለን። መሪዎቹ በመካከላቸው የስለላ መረጃ ልውውጥን ለማጠናከር፣ ብሔራዊ ወሰኖቻቸውን ለማጥበቅ፣ ለሽብር ፈጠራ አድራጎት የሚጎርፈውን ገንዘብ ለማስቆም እንደሚሰሩ ዛሬ በድጋሚ ቃል ገብተዋል። ፈተናውን መጋፈጥ የሚቻለው በጦር መንገድ ብቻ እንዳልሆነና በርካታ እርምጃዎች መወሰድ እንዳለባቸው ተስማምተናል ብለዋል የጀርመን ቻንስለር አንጌላ መርከል ማምሻውን ለጋዜጠኞች በሰጡት መግለጫ። የሩሲያው ፕሬዚደንት ቭላዲሚር ፑቲን እነዚህን ሰይጣኖች ለመውጋት ከረጅም ጊዜ አንስቶ ማድረግ የነበረብን ቢሆንም አሁንም ኃይሎቻችንን በጋራ ማቀናጀት አለብን ብለዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ቢሮ ማምሻውን እንዳስታወቀው ጠቅላይ ሚኒስትሩና የሩሲያ ፕሬዚደንት ፑቲን ከቡድን 20 ዋና ስብሰባ አዳራሽ ወጣ ብለው ተነጋግረው ነበር። እናም ሞስኮ በእስላማዊ መንግስት ቡድን ላይ እያካሄደች ያለችውን ድብደባና ጥቃት አጠናክራ እንደምትቀጥል ፑቲን ቃል ገብተዋል። ከሁለተኛው የዓለም ጦርነት ወዲህ ሲከሰት በግዝፈቱ የመጀመሪያው ነው ለተባለው ለሶሪያ የስደት ቀውስ ምግብና ድጋፍ ለማሰባሰብ ከፊታችን በሚመጣው በአዲሱ የአውሮፓ ዓመት ውስጥ እንግሊዝ አንድ ግዙፍ የለጋሾች ጉባኤ እንደሚጠሩ የጠቅላይ ሚኒስትሯ ካምረን ማምሻውን ለጋዜጠኞች ነግረዋል። ጥቃቱ ከተፈጸመ አንስቶ የሀገራቸውን አቋም ሲያሳውቁ የቆዩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሶሪያ ቀውስ እንዲያበቃ ለማድረግና ፈረንሳይ ጥቃት አድራሾቹን ለመያዝ የምታደርገውን እንቅስቃሴ ለማገዝ ጥረታቸውን በእጥፍ ድርብ እንደሚያሳድጉ ቃል ገብተዋል። ፕሬዚደንቱ ዛሬ ከቱርኩ ፕሬዚደንት ራችብ ጣይብ ኤርዶሃን ጋር ከተወያዩ በኋላ እንዲህ ብለዋል።
ጥረቶቻችንን በእጥፍ ድርብ እናሳድጋለን።
ዩናይትድ ስቴትስ ከፈረንሳውያን ጋር በአጋርነት እንደምትቆም፣ አጥቂዎቹን አብራ እንደምታሳድድና የሶሪያ ቀውስ እንዲያበቃ እንደምትሰራ ተናግረዋል ኦባማ።
As was true with the terrible attacks that took place in Ankara,
አንክራ ውስጥ እንደ ተፈጸመ አስከፊ ጥቃት ሁሉ በተንሻፈፈ አስተሳሰብ በመነሳሳት ምክንያት ንጹሃን ምስኪን ሰዎች መገደላቸው በፈረንሳይ ላይ ወይም በቱርክ ላይ ብቻ የተፈጸመ ጥቃት አይደለም፣ በመላው የሰለጠነ ዓለም ላይ ጭምር እንጂ።
የቡድን 20 ጉባኤ የተከፈተው መሪዎቹ ለተገደሉት የህሊና ጸሎት አድርገው ነበር። 129 ሰው የተገደለበትን የፓሪስ ጥቃት ያደረስኩት እኔ ነኝ ሲል እስላማዊ መንግስት ነኝ የሚለው ቡድን ፈጥኖ ኃላፊነቱን ወስዷል። ፕሬዚደንት ፍራንሷ ኦላንድ ቢያንስ እስከፊታችን ሐሙስ ኃይል ላይ የሚቆይ የአስቸኳይ ጊዜ ሁኔታ በመላ ሀገሪቱ አውጀዋል። ሌሎችም ጥቃቶች ሊፈጸሙ ይችላሉ በሚል ስጋት ባለሥልጣናቱ በመላ ፈረንሳይ ጸጥታ አስከባሪዎችን አሰማርተዋል። ፓሪስ ላይ በተፈጸሙት ተደራራቢ ጥቃቶች ሐዘናቸውንና ንዴታቸውን የገለጹ የዓለም መሪዎች ከፈረንሳይ መንግስትና ህዝብ ጎን እንደሚቆሙ ያሳወቁት ጥቃቱ በተፈጸመበት ምሽት ነበር። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም ከፈረንሳውያን ጎን ትከሻ ለትከሻ አብረን እንቆማለን፣ የሚያስፈልገውንም ድጋፍ ሁሉ እንሰጣለን ብለዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ጥቃቱ እንደተፈጸመ ሐዘናቸውን ከገለጹት መሪዎች አንዱ መሆናቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን መናገሩን እስክንድር ፍሬው ከአዲስ አበባ እንደሚከተለው ዘግቧል።
ጠቅላይ ሚኒስትሩ በዚሁ መልእክታቸው በፓሪስ የሽብር ጥቃት ለተጎዱ ቤተሰቦች ሐዘናቸውን ገልጸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፈረንሳይ ፓሪስ በደረሰው የሽብር ጥቃት ለተጎዱ ቤተሰቦችና ለሀገሪቱ መንግስት በኢትዮጵያ መንግስትና ሕዝብ ስም የተሰማቸውን ሐዘን ገልጸዋል ብሏል ዘገባው። የሽብር ድርጊቱን ያወገዙት የኢትዮጵያው ጠቅላይ ሚኒስትር በጥቃቱ ጉዳት ለደረሰባቸውም መጽናናትን ተመኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለፈረንሳዩ ፕሬዚደንት እየደወሉም ሆነ በመገናኛ ብዙሃን ባደረጓቸው ንግግሮች ሐዘናቸውንና ቁጣቸውን ከገለጹት መሪዎች መካከል የቫቲካን ሊቀ ጳጳስ አቡነ ፍራንሲስ ይህ አድራጎት በማንኛውም ሃይማኖትም ይሁን በሰው ዘንድ ጨርሶ ተቀባይነት የሌለው ነው ብለዋል። የጀርመን ቻንስለር አንጌላ መርከልም በሁላችንም ላይ የተሰነዘረ ጥቃት ነው፣ መልስ የምንሰጠውም ሁላችንም አብረን ነው ብለዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን የእስላማዊ መንግስት ቡድንን ታጣቂዎች ጨካኝና ርኅራሄ የለሽ ነፍሰ ገዳዮች ሲሉ ጠርተዋቸዋል። ሀገራቸው መርዛማና ጽንፈኛ ያሉትን አስተሳሰብ ለማጥፋት ጥረቷን እንደምታጠናክር ዝተዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የወንብድና አድራጎት ብለውታል። በኢራን ፕሬዚደንት ሐሰን ሮሃኒ በአውሮፓ ሊያደርጉት አቅደውት የነበረውን የአራት ቀናት ጉብኝት ሰርዘው ጥቃቶቹን በሰብዕና ላይ የተፈጸሙ ወንጀሎች ብለዋቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሳፋሪ የሽብር ጥቃቶች ብለዋቸዋል። የሶሪያው ፕሬዚደንት ባሻር አልአሳድ በመላ ሰብዕና ላይ የተፈጸመ ጥቃት ነው ሲሉ አውግዘውታል። ሂዝቦላ የሚባለው ቡድንም የፓሪሱን ጥቃት አውግዞ ሰሞኑን እስላማዊ መንግስት ቡድን ሊባኖስ ውስጥ ለፈጸመው የሰላማዊ ሰዎች ግድያ እንደሚበቀል ዝቷል። የአውሮፓ ህብረት ፕሬዚደንት ዶናልድ ተስክ ለፕሬዚደንት ፍራንሷ ኦላንድ በጻፉት ደብዳቤ ፓሪስ ላይ የተፈጸመው አሳዛኝና ወራዳ የሽብር አድራጎት ሊከፋፍለን ሊያስደነብረንና ፈረንሳይ ይን ታላቅ መንግስት የሚያደርጓትን እሴቶች ነጻነትን፣ እኩልነትን፣ ወንድማማችነትን ሊያጠፋ እንደማይችል በዚህም ኢላማውን እንደማይመታ እናረጋግጣለን ብለዋል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ዛሬ ለተካሄደው የቡድን 20 ስብሰባ ወደ ቱርክ ሊያደርጉ የነበረውን ጉዞ መሰረዛቸውን ወዲያው አሳውቀው እንዲህ አሉ። ሽብርተኞች እንዲህ አይነቶቹን የጭካኔ አድራጎቶች ሲፈጽሙ ከፊታቸው ተደቅና የሚያገኟት በቁርጠኝነቷ የጸናች ፈረንሳይን፣ አንድ ፈረንሳይን፣ የተሰበሰበች ፈረንሳይንና ራሷን ለማሸማቀቅ ያላሳደረች ፈረንሳይን እንደሆነ እርግጠኞች ልንሆን ይገባል ብለዋል። በሌላ በኩል ደግሞ ዩናይትድ ስቴትስ ዋና ዋና በሚባሉ ሰው በርከት እያለ ሊገኝ በሚችልባቸው አይሮፕላን ጣቢያዎችን፣ የስፖርት ማዘውተሪያና የውድድር ስፍራዎችን እንዲሁም የሙዚቃ ትርኢትና ሌሎች የመዝናኛ ክንዋኔዎች የሚቀርቡባቸውን አዳራሾችና አካባቢዎች እንዲሁም ትላልቅ ከተሞቿን ለመጠበቅ የጸጥታ ስምሪቷን አጠናክራለች። የሎስ አንጀለስ ከተማ ከንቲባ ኤሪክ ጋርሴቲ ከተማይቱ አስፈላጊ ናቸው የሚባሉ እርምጃዎች ሁሉ መውሰዷን ተናግረዋል።
ሀገር ውስጥ ጉዳይ ሚኒስትሩ ከጄ ጆንሰን ጋር በስልክ ተነጋግረናል። ሁሉንም የስለላና ቅኝ ስራዎች እያጠናከር ነው። አይናችንን ከፍተን መጠበቅ አለብን።
በዩናይትድ ስቴትስ እጅግ ግዙፉ የገበያ ማዕከል የሚገኘው በሚኒሶታ ውስጥ ነው። ባለፈው የካቲት የተለየ ዛቻ ስለደረሰበት ከዚያን ጊዜ ጀምሮ የጸጥታና የደህንነት ጥበቃው የተጠናከረ ነው። የኒውዮርክ ከተማ የፖሊስ ኮሚሽነር ሬይ ኬሊ ማድረግ የሚችሉት ሁሉ ገደብ እንዳለው ተናግረዋል።
ለጥቃት የተጋለጡ ስፍራዎች ያሉት እዚህም እዚያም ነው። ይሁን እንጂ ማድረግ የምንችለውን ሁሉ እናደርጋለን።
አሜሪካውያን ግን በአብዛኛው በየአካባቢዎቻቸው የጸጥታ ሰራተኞችና ባለስልጣናት ከአደጋ እንደሚጠብቋቸው መተማመናቸውን ይገልጻሉ። በመሆኑም መደበኛ እንቅስቃሴዎቻቸውንና ተግባራቸውን የማስተጓጎል ወይም የማቋረጥ ሐሳብ የላቸውም። ከቴኔሲ ግዛት ዋና ከተማ ናሽቪል ነዋሪዎች አንዷ እንደተናገሩት ከተማችን ይጠብቀናል ብዬ አምናለሁ፣ በደህንነታችንም እንደምንቀጥል ይሰማናል ብለዋል። አሜሪካውያንም በሌሎች የዓለም ክፍሎችም የክፍትና ነጻ ማህበረሰብን የአኗኗር ዘዬ ለምደው የኖሩ ሁሉ እንግዲህ በፍተሻና በጥበቃ የታጀበ አዲስ አይነት ሕይወት መልመድ ሊኖርባቸው ነው እየተባለ ነው።
ወደ ቀጣዩ ርዕስ እናልፋለን። አፍሪካ ነክ ርዕሶች። ህንድና አፍሪካ ከቅኝ ግዛት ትግል አንስቶ በዓለም አቀፍ ደረጃ የተደቀኑ ተግዳሮቶችን እስከ መታገል ድረስ የተሳሰረ ታሪክ እንዳላቸው ሲገለጽ ቆይቷል። በቅርቡ በህንድ የተካሄደው የህንድና የአፍሪካ መሪዎች ጉባኤም ይህን ሐሳብ መሠረት ያደረገ መሆኑ ተገልጿል። ስለዚህ ጉዳይ እንዲያብራሩልን የአፍሪካ ጥናትና ምርምር ምሁር የሆኑትን ዶክተር አየለ በከሬን ጋብዘናል። ዶክተር አየለ በመቀሌ ዩኒቨርሲቲ በታሪክና የባህል ጥናት ክፍል ተባባሪ ፕሮፌሰር ናቸው። በኮርኔል ዩኒቨርሲቲም በአፍሪካ ጥናትና ምርምር ክፍል ለብዙ ዓመታት አስተምረዋል። ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ናት። በቅርቡ ህንድ የተካሄደው የህንድና የአፍሪካ መሪዎች ጉባኤ ህንድ በዓለም ላይ ያላትን የፖለቲካና የኢኮኖሚ ቦታ የሚያንጸባርቅ እንደሆነ በመግለጽ ጀምራሉ ዶክተር አየለ በከሬ።
በአሁኑ ጊዜ ህንድ በዓለም ላይ ያላትን የኢኮኖሚ፣ የፖለቲካ እና የሌላም ስፍራ የሚያሳይ ነው። ህንድ በአሁኑ ጊዜ አንገቷን ቀና ያደረገች በተለያዩ ደረጃ ብትለካ ትልቅ ስፍራ የሚሰጣት ታላቅ ሀገር ናት እና ይህች ሀገር እስካሁን ያገኘችውን የተለያዩ የኢኮኖሚክ፣ የፖለቲካ እና የተለያዩ ውጤቶች ህዝቧን ማሻሻል ብቻ ሳይሆን በዓለም ላይ ያ ምን ማለት እንደሆነ ለማሳየት ከ54 አፍሪካ ሀገር በአብዛኛው 40 መሪዎች የተገኙበት ሶስተኛውን የውይይት መድረክ ልታረግ በቅታለች እና ዋናው የሚያሳየን ምንድን ነው? በአሁኑ ጊዜ ህንድ በዓለም ላይ ያለችበትን ስፍራ የኢኮኖሚ የፖለቲካ ስፍራ ነው የሚያሳየው።
በሌላ በኩል ደግሞ ህንድ የራሷ የሆነ ዓላማ እንዳላት የሚናገራሉ። ለምሳሌ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቋሚ የአባልነት ቦታ ለማግኘት ድጋፍ ለማሰባሰብም ትፈልጋለች የሚል አነጋገር አለና ይህን እንዴት ያዩታል?
ትክክል ነው። ከውጭ ጉዳይ ፖሊሲዋ አንደኛና ዋናው በተባበሩት መንግስታት ውስጥ ቋሚ መቀመጫ ለማግኘት ነው። ያ ትክክል ነው። ሁለተኛ ደግሞ ያን መቀመጫ የምትፈልገው በአንድ በኩል ተጻራሪዋ፣ በሌላ በኩል ደግሞ በአሁኑ ጊዜ አዳዲስ ሆነው ከወጡት የዓለም ሀያል የኢኮኖሚ ሀገሮች ቻይና ጎረቤቷ በመሆኗ እና ቻይናም በቋሚ መቀመጫ ስላላት ከዛ ጋር ለመወዳደር የግድ ስለሚያስፈልጋት ያቋሚ መቀመጫ ለሱ ፍለጋ ነው እና ያን ያህል መሪ በህንድ ሲገኝ የመጀመሪያ ጊዜ ነው በታሪክ። መወያየት ብቻ ሳይሆን የተለያዩ የኢኮኖሚ አበረታቾች ቃል ኪዳን ስትገባ አላማዋ ምንድን ነው? ለረጅም ጊዜ ቀስ በቀስ በተለይ ከአፍሪካውያኖች ጋራ፣ ከዛ ደግሞ እሷ ጋራ ልክ እንደ እሷ እንደሚፈልጉት ሀገሮች ማለትም እንደነ ጀርመን፣ እንደነ ብራዚል፣ እንደነ ጃፓን አይነት ሀገር አንድ ላይ ሆነው አሁን ያለውን የጸጥታ ድርድር በዓለም ላይ ያለውን የጸጥታ ድርድር የተባበሩት መንግስታት ማን ነው ውሳኔ የሚሰጠው፣ ማን ነው ውሳኔን የማይቀበለው የሚለውን አባል ለመሆን የሚያስችላት በተባበሩት መንግስታት ውስጥ ሰፊ ቦታ ያለው አፍሪካ ወይም ደግሞ የአፍሪካ ሀገሮች እንግዲህ 54 አፍሪካ ሀገር ቀልድ አይደለም እና ያንን በማሰብ ያረገችው መሆኗን ራሷም ግልጽ አድርጋ አስቀምጣለች እና ያ ድብቅ አይደለም። ዋና የሎንግ ተርም የውጭ ጉዳይ ፖሊሲዋ መመሪያ ነው እና ትክክል ነሽ፣ ያ ትክክል አባባል ነው።
በነገራችን ላይ እንግዲህ እንደሚታወቀው ህንድ በዚህ በገለልተኛ ሀገሮች ማህበር ልበለው ቦታ እንደነበራትም ይታወቃል እና ምን ላይ ይገኛል የእነዚህ የገለልተኛ ሀገሮች ማህበር?
የገለልተኛ ማህበር በአሁኑ ጊዜ ወደ ሌላ አቅጣጫ ተቀይሯል። ይሄም ምንድነው? ይሄ ገለልተኝነት የተፈጠረው ምንድነው? በፊት በጣም ሀያል ሱፐር ፓወር የሚባሉት ሀገሮች አሜሪካና ያን ጊዜ ሶቪየት ህብረት፣ አሁን ደግሞ ራሽያ የምትባለው ሀገር በዛን ጊዜ የነበረውን ብሎክ ላለመግባት ወይም ወደ ሶቪየት ዩኒየን ወይም ደግሞ ወደ አሜሪካ ላለመሆን የተፈጠረ ነው። ግን በአሁኑ ጊዜ ያ ሁኔታ የለም። አሁን ያለው ሁኔታ ምንድን ነው? ይሄ ሀይል ብዙ ሆኗል። ህንድ ሀያል ሀገር ናት። ቻይና ሀያል ሀገር ናት። አሜሪካ ሀያል ሀገር ነው። ራሽያ ሀያል ሀገር ነው። ጃፓን አለ፣ ብራዚል አለ። እና ምንድን ነው አሁን ያለው አስተሳሰብ በዓለም ላይ ያሉትን ሀይሎች እንዴት ከራሳችን ጥቅም ጋር እያወዳደርን የምንፈልገውን ወደ እኛ እናደርጋለን፣ የማንፈልገውን አንቀበልም በሚል መንፈስ ማንንም ጠላት ያለማድረግ በተቻለ መጠን ሁሉንም ወዳጅ ለማድረግ ወይም ደግሞ ቢያንስ ቢያንስ ከራስ ጥቅም ጋር ያንን ማስተካከል በሚል መንፈስ ነው።
እንግዲህ በስብሰባው ከተነሱት ዋና ዋና ነጥቦች አንዱ የአሸባሪነት ጉዳይ ነው፣ አሸባሪነትን መከላከል እና በዚህ ጉዳይ የሚሉት ነገር አለ?
በታሪክ መጀመር ነበረብኝ፣ ግን በታሪክ አልጀመርኩም። ማስታወስ ያለብን ህንድ ከአፍሪካ ጋራ በጣም በጣም የቆየ ታሪካዊ ግንኙነት ነው ያላት። ይህ ከ2000 ዓመት ጀምሮ የታሪክ መዝገብ ያንን ያሳየናል። እና እንግዲህ የሚያለያየው አፍሪካን እና ህንድን የሚያለያየው የህንድ ውቅያኖስ ነው። የህንድ ውቅያኖስ ነው፣ ግን አያለያያቸውም። ለምንድን ነው የማያለያያቸው? የውቅያኖሱ ንፋስ በበጋ በበጋ ወደ እነሱ በክረምት ደግሞ ወደ እኛ ስለሚነፍስ እኛ ጋር ያሉት እቃቸውን ይዘው ወደ ህንድ ለመሄድ ይችላሉ፣ ህንዶችም እቃቸውን ይዘው ወደ እኛ ሊመጡ ይችሉ ነበረ። ይሄ እንግዲህ ቢያንስ ቢያንስ ከመጀመሪያው ዓመተ ምህረት ጀምሮ እና ለዛ ታሪካዊ መዝገብ አለ። ሌላው ምንድን ነው? ከ7000 ኪሎ ሜትርስ በላይ ኮስታል ላይን አላት ህንድ።
የጠረፍ መስመር
እና ይሄ ነው። ሌላው ደግሞ በተለይ በ21ኛው ምዕተ ዓመት ሽብርተኝነት የአንድ ሀገር ችግር አይደለም፣ ሽብርተኝነት የመላው ዓለም ችግር ነው እና ህንድ በዛ ረገድ የጋራ የሆነ ጥቅም አላት ማለት ነው ከአፍሪካን ሀገሮች ጋር። ስለዚህ በዛ ረገድ ለመተባበር እንደምናውቀው በተለይ የባህር ላይ ውንብድና ከሚያጠቋት ሀገሮች አንዷ በመሆኑ እናስታውስ እንደሆነ ከ5-7 ዓመት በፊት የሶማሌ ግዛት የሚወጡ ወንበዴዎች መርከቦችን እየጠለፉ ገንዘብ አንጡ በሚሉበት ጊዜ መርከቧን አሰልፋ ያ ውንብድና አትሊስት እንዲቀንስ በአሁኑ ጊዜ እንደውም ብዙ አይወራም እንዲያረግ ካረጉት ሀገሮች አንዷ ህንድ ናት። ዋናው ነገር በዛ መንፈስ ደግሞ የዓለምን በጎ ምግባር ለማግኘት ስለምትችል በዛ ረገድ አፍሪካኖችም ከእሷ ጋር ሊሰሩ ስለሚችሉ ያንን አንድ ሌላኛው የውጭ ጉዳይ ፖሊሲ መመሪያ አድርጋ የያዘችው ነው። አፍሪካኖችም ከህንድ የሚያገኙትን እርዳታ በዛ ረገድ ወይም ደግሞ አብሮ የመስራት ነገር ምንም አለ ችግር ተስማምተውበታል ማለት ነው።
እንግዲህ ቅድም እንደገለጹት የህንድ ከአፍሪካ ጋር ያለው ግንኙነት እየቆየ ነው፣ ከጥንት ጀምሮ የነበረ ነው ብለዋል። አሁን በዚህ በጉባኤው ደግሞ ህንድ ለአፍሪካ የ10 ቢሊዮን ዶላር ብድርና የ600 ሚሊዮን ዶላር እርዳታ ለመስጠትም ቃል ገብታለች እና አፍሪካ ውስጥ በህንድና በቻይና ውድድር ሊኖር እንደሚችልም መገመት ይቻላል። እና ወደዛ ከመሄዳችን በፊት ግን ምን ይመስሎታል የዚህ የሰጠችው?
ህንድ 1.3 ቢሊዮን ህዝብ ያለባት ሀገር ናት። ሌላው ህንድ ውስጥ 15 ሚሊዮን ህዝብ ይጨመራል በየአመቱ። ባለፉት 10 ዓመታት እንበል ከዛም በላይ የህንድ ኢኮኖሚ 9-10 አነሰ ሲባል 7% በየአመቱ እያደገ የመጣ ኢኮኖሚ ነው። አንድ እሱ ነው። ሁለተኛ ህንድ ይህ በጣም እያደገ የሚሄደውን ህዝቧን እንደውም እንደሚባለው በ2025 ቻይናንም ትበልጣታለች ነው የሚባለው በቁጥር። አሁን ሁለተኛ ናት ካለም ግን በ2025 አንደኛ ትሆናለች ነው የሚባለው። ዋና አላማዋ ቅድም ያልኩት ነው። ዋና አላማዋ የህንድ ምንድን ነው? በአሁኑ ጊዜ በጣም እየጨመረ የሚሄደውን ህዝቧን ለመቀለብ፣ የፉድ ሴኪሪቲዋን ለመቀጠል፣ ምግብ እጥረት እንዳይኖራት ለማድረግ የግድ ተጨማሪ መሬት ያስፈልጋታል እና በአሁኑ ጊዜ አላማዋ ትልቁ እንደውም ትልቁ የሀብት ማብሰስ የሚባለው ኢንቨስትመንት የሚባለው አፍሪካ ሀገር መሬት መግዛት ነው። እርግጥ በአሁኑ ጊዜ ሰፊ ዘመናዊ እርሻ ህንድ አላት። ብዙ የመንገድ የአየር በተለይም ደግሞ የኢንተርኔት መስፋፋት አድርጋለች። ሳተላይት ቴክኖሎጂ አላት። እና በዛ ሁሉ በጣም በጣም መጥቀህ ሄዳለች።
አድማጮች፣ አዳነች ፍሳሐዬ ከዶክተር አየለ በከሬ ጋር የጀመረችው ውይይት አላበቃም፣ በሚቀጥለው ሳምንት ይቀጥላል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም www.voanews.com እንዲሁም በእጅ ስልኮቻችሁ voa.horn.mobi ብላችሁ ብትገቡ ልታነቡን፣ ልታደምጡን፣ አስተያየቶቻችሁንም ልትሰጡ ትችላላችሁ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ብርሃን ኃይሉ ናት። መልካም ምሽት።
This program has come to you from the Voice of America, Washington.